ሻለቃ ዳዊት ወልደ ጊዮርጊስ በዘመነ ደርግ የኤርትራ አስተዳዳሪ ነበሩ። በኋላም ምክትል የውጭ ጉዳይ ሚኒስትር ነበሩ። በደርግ መንግስት ጊዜ በጸብ ተቆራርተው እስከዛሬ በስደት ይኖራሉ ይሰራሉ። ስለሆነ አባተ ማምሻውን አሉበት ቦታ ደውሎ አነጋግሯቸዋል።
ሻለቃ ዳዊት ወልደ ጊዮርጊስ ጤና ይስጥልኝ፣ እንደምን አመሹ?
እንደምን አመሽ። የአሜሪካ ድምፅ ሰለሞን አባተ እንደምን ነህ?
እግዚአብሔር ይመስገን። አሁን የት ነው ያሉት ሻለቃ?
አሁን አፍሪካ ነው ያለሁት። ለሰሞኑን እዚህ ነው ያለሁት፣ ናሚቢያ የሚባለው።
እሺ ሻለቃ፣ እንግዲህ አሁን ኢትዮጵያና ኤርትራ አካባቢ እየተደረገ ካለው እንቅስቃሴ በአካል አሁን በቀጥታ ትንሽ ራቅ ቢሉም በቅርብ እየተከታተሉ እንደሆነ ሁኔታውን ይገባኛል። ምክንያቱም ይሄ ጉዳይ ራስዎን ያህል የራስዎ ጉዳይ ስለሆነ ምንድን ነው ለመሆኑ እስቲ አሁን የሚሰማዎት? እርሶ የኤርትራ አስተዳዳሪም ነበሩ በአንድ ወቅትና።
አዎ ሰለሞን፣ ዛሬ በጣም ስሜታዊ ቀን ነበር ለእኔ። ቆፍጣና ወታደር፣ በወታደርነት ሙያ በስነ ስርዓት ያደግኩ ስለነበርኩ ብዙ ጊዜ በስሜት ብዙ አልነፋረቅም። ግን ዛሬ ግን ስሜቴ በጣም ተነክቶ ብቻዬን ነበር ያለሁት። በቴሌቪዥን ይህንን ሁኔታ ስከታተል በጣም ነው ስሜቴ የተነካው። በጣም ነው ደስ ያለኝ። በጣም ነው እንባ ያቀረርኩት እና በእውነቱ ልዩ ቀን ነበር ለእኔ በዳዊት ወልደ ጊዮርጊስ በተለይ በዳዊት ወልደ ጊዮርጊስ የተለየ ቀን ነበር።
እንኳን ደስ ያለዎት። እንግዳው ለመሆኑ እምባው እንደዛው እንደቀረረ ቀረው ወይስ ፈሰሰ ጉንጮ ላይ?
አይ ጉንጮ ላይ እንደምን ማፈሰስኩትና ከዛ ወጣ ብዬ በእግሬ እርኩና ትንሽ ከራሴ ጋር መነጋገር ጀመርኩና አስታገስኩት እንጂ አካባቢ ቢኖር ኦኬም ተናግሬም ይረካ ነበር። እኔ ህይወቴ እንደሌላው ሰው አይደለም፣ እንዳንተ ወሌሎችም በኔ እድሜ ያሉ ሰዎች ይሄንን መንገድ አልተጓዙም። እኔ በኤርትራን በተመለከተ ብዙ መንገድ ተጉዣለሁ እና ተዋህዶኛል። የኤርትራና የኢትዮጵያ ሁኔታ በጣም ተዋህዶኛል። ስለዚህ ልዩ ነው ለእኔ ማለት ነው።
እስቲ ምንድን ነው ለእርሶ ልዩ የሚያደርገው? ትንሽ ዘርዘር አድርገው ያጫውቱኝ ሻለቃ። መቼም እንደ ጋዜጠኛ እኔም ኤርትራን አውቃታለሁ፣ ብዙ ተጉዤባታለሁ፣ ብዙ ሪፖርት አድርጌያለሁ፣ ብዙ አካባቢዎችን አውቃለሁ፣ ህዝቡን አውቃለሁ እና ይሰማኛል። አሁን እርሶ የሚሉት ነገር ይሰማኛል፣ እኔም እንደ ሰው ከሪፖርተርነቴ ውጭ እና ምንድን ነው እርስዎ ውስጥ ያለው ስሜትና የእርስዎን ለየት የሚያደርገው ነገር?
የእኔን ለየት የሚያደርገው አንደኛ ከአንተ የበለጠ እድሜ ከፍ ያለ ነው፣ አንደኛ። ሁለተኛ እኔ በውትድርና ሙያ ከቀዳማዊ ኃይለ ሥላሴ ጦር አካዳሚ ተመርቄ መጀመሪያ ምክትል መቶ አለቃ ሆኜ የተመደብኩት ኤርትራ ነው። ኤርትራ የዛ ጊዜ ፌዴሬሽኑ አልቆመም ነበረ። በፌዴሬሽኑ ጊዜ ነው እዛ ያልኩት። እኔ ፌዴሬሽኑ በፈረሰበት ጊዜ የራሴን ልዩ ጦር ይዤ ለጥበቃ አስመራ ተሰማርቼ ነበር።
ምን ያህል ጦር ነበረ ሻለቃ? ያኔ
ስት መቶ ነበርኩኝ። አንድ ፕላቱን አንድ መቶ ጦር ነው የሚኖረው፣ ሌሎች ጋር ሆኜ በማለት ነው። ሌሎች ጋር ሆኜ ነው። በጣም ጁኒየር ሰው ነኝ፣ ምክትል መቶ አለቃ ነኝ። ነገር ግን ከሌሎቹ ጋር ሆነን ያው የሰላም ሆነን በዛ ከበረሃ መጥተን አስመራ ከተማ እንደሆን ተመድበን ነበርና ከዛን ጊዜ ጀምሮ የውትድርና ሙያዬ የጀመረው እዛ ነው፣ ያከተመው እዛ ነው። የመጀመሪያ መጠጥ የጀመርኩት እዛ ነው። ሲጋራ የጀመርኩት እዛ ነው። የመጀመሪያ ገልፍ እንደ እዛ ነች። ወዳጆቼ እዛ ናቸው። ውጊያ የጀመርኩት እዛ ነው። ሁሉም ነገር እዛው ነው ያሰ
ሰው መሆን የጀመሩት ኤርትራ ውስጥ ነው ማለት ነው ሻለቃ።
ሁሉ ነገር የኖረ የጀመርኩት ከዛ ያለቀውም እዛ ነው፣ የግል ኑሮ።
እሺ፣
እዛ በኋላ የኖርኩት የፖለቲካ ሰው ሆኜ እንደገና ሌላ አይነት ኑሮ ውስጥ ነው የገባው። ስለዚህ በብዙ መንገድ ኤርትራ ስሜት አለኝ። ምክንያቱም ብዙ ወዳጆች እዛ ናቸው፣ ብዙ ጓደኞች እዛ ናቸው። ደግሞም ከዛም አንጻር ደግሞ የኤርትራ የመገንጠል እንቅስቃሴ ሲጀምር ከጀመረ በኋላ ነው፣ ግን ያው አጀማመሩ ላይ እዛው ነበርኩኝ። ብዙ ወታደሮች ሞተውብኛል። እኔም ቆስዬ ነው ከዛ ያወጣሁት። ሰባት ኦፊሰሮች ሆነ እነዛ የተመደብነው፣ ስድስቱ ሞተዋል። እኔ ብቻ ነኝ በህይወት ያለሁት። ጓደኞቼ ሞተዋል ያው በውጊያ እና እኔ ቆስዬ ወጣሁ። ከዛ ዩኒቨርሲቲ ገባሁኝ። ከዛ ጊዜ ድረስ ያ ሁሉ ነበር። ከዛ ከወጣሁኝ በኋላም እና ትምህርት ቤት ገብቼ ከትምህርት ቤት ወጥቼ እንደገና ከኢትዮጵያ አብዮት ጋር ከአሜሪካ ተመልሼ በተቀላቀልኩበት ጊዜ እድገት በህብረት የተመደብኩ፣ ግን እድገት በህብረት ብቻ ላይ ይሁን እንጂ ሌላ የተመደብኩባቸው ስራዎች ሁሉ ከኤርትራ ጋር የሚያያይዙ ነበሩ። እርዳታ ማስተባበሪያና መቋቋሚያ ኮሚሽን በብዙ ጊዜ ኤርትራ እመላለስ ነበር። ውጭ ጉዳይ ሆኜ ትልቁ ኢሹ በኢንተርናሽናል ሚዲያ የዛ ጊዜ ትልቁ የውጭ ጉዳይ አንዱ ነገር የመገንጠሉ እንቅስቃሴ ነበር። ብዙ ጊዜያችንን እና ጥረታችንን የምናጠፋው እዛ ላይ ነበር። ከውጭ ጉዳይ ወጥቼ ደግሞ እንደገና አደረገኝ ሆኝ ኤርትራ ተመለስኩ። ያ ደሞ ልዩ ስሜት ነበር። ምክንያቱም ከ18 አመት በኋላ እንደገና ጁኒየር ቦክሰር ሆኜ ያደኩበት ሀገር ከስንት ሀገር ደሞ ጠባቂ ሆኜ የሉል አፍራ ተቃፋ ጠባቂ፣ የጀነራል ደበበ ጠባቂ፣ የነሱ አገረ ገዢ እንደራሴ በነበረበት የነሱ ጠባቂ ሆኜ በሩቅ ርቀት የማያቸው ሰዎች እንደገና እነሱ መቀመጫ ላይ ሄጄ ተቀመጥኩ። የሉል አፍራ ተቃፋ ጠባቂ ነኝ። አንዳንዱ ጥበቃ መደባለሁ። እኔ እዛ ቤተ መንግስት ቀርቤም አላውቅም። እዛ አካባቢ ጥበቃ ነው። ጃንሆይ ሲመጡ ብዙ ጊዜ ጠባቂ ስፔሻል ፎርስ ነበርኩኝ። እየተከተልኩኝ ብዙ ጊዜ ምጽዋ ሶስት ጊዜ አድርሻለሁ። የኔ መቶ ጦር እዛ ሉል አስራ ተካሳም እዛ በነበሩበት በዩል ጥበቃ ላይ የተሰማራው ሰው ዛሬ ጃንሆይ የነበሩበት ሉል አስራ ተካሳ የነበሩበት ቤተ መንግስት ደግሞ ከስንት አመት በኋላ እዛ ገባሁኝ። ደግሞ የነሱ ቦታ ላይ ተቀመጥኩ ማለት ነው። የሉል አስራ ተካሳ ያ ደግሞ ታሪካዊ ነበር ለእኔ ታሪካዊ ነበረ። ከዛ ደግሞ እዛ በጦርነቱ ጊዜ ስለነበረ ብዙ ወታደር ሲያልቅ አይቻለሁ። እዛው ብዙ ችግር የኤርትራ ህዝብ ራሱ ችግር ላይ በነበረበት ጊዜ ነው የነበርኩት እና የኤርትራ ህዝብ ችግር ገብቶኝ ነበር፣ ተረድቼው ነበረ። የዛ ጊዜ በእውነቱ እኛ በጀመርነው ጎዳና ቢቀጥል ኖሮ እዚህ ደረጃ ባይደርስ ነበር። እያንዳንዱን ሰው ፕሬዚደንት ኢሳያስን ጨምሮ ዛሬ ብጠይቅ ዳዊት ወልደ ጊዮርጊስ በነበረበት ጊዜ ሂውመን የነበረ እዛ በነበረበት ጊዜ በተቻለ መጠን ነገሩ ገብቶን ለማቃናት ህዝቡን ከመንግስት ጋር ለማቀራረብ ሞክረን ነበረ። ያው ከተወሰነ አመት በኋላ ከዛ ተነሳ ወደ ገራ እንደገና ሀገርሽቶ ተመለሰ። ከዛም ያው ከሀገር ቤት ከወጣው በኋላ የኤርትራ ጉዳይ በእውነቱ በ89 ዓ.ም በተደረገው የመፈንቅለ መንግስት ሙከራ ላይ ከኤርትራውያኖች ጋር ተመካክረን ነበር። የዛ ጊዜ ለማድረግ የሞከርነው እነሱ ጦርነቱን እንዲያቆሙና የመፈንቅለ መንግስቱ እነሱንም የሚደምር ሽግግር መንግስት እናቋቁማለን ብለን ከእነሱ ጋር ከፕሬዚደንት ኢሳያስም ጋር ተነጋግር ያለው ከእነሱም ከወከላቸው ጋር ተነጋግረን የዛ ጊዜ በነ ጀነራል ፋንታ የተመራው መፈንቅለ መንግስት ቢሳካ ኖሮ የተስማማ ነው፣ በጽሁፍ የተስማማ ነው። የዛ ጊዜ የሽግግር መንግስቱ ላይ የሻእቢያ ወይም ደግሞ የኢፒኤልኤፍ የሽግግሩ መንግስት አባል እንደሚሆን ነበረ።
ያን ጊዜ ወጥቶ የነበረው መግለጫ ይሄንኑ የሚጠቁም ነበረ።
አዎ እንደሱ ነበረ። የዛ ጊዜ ከጣም በኋላ ደግሞ ያከከሸፈም በኋላ ብዙ ጊዜ ከኤርትራ መሪዎች ጋር ተባብረናል። በጣም ተባብረውኛል፣ በጣም ቀርበውኛል። ሲንሲየር ነበሩ። የነ መለስ ገፍቶ መጥቶ እነሱም ባላሰቡት እኛም ባልጠበቅነው መንገድ ላይ መሀል ገባ እንጂ እስከዛ ፖይንት ድረስ እስከዛ ነጥብ ድረስ ከኔ ጋራ በጣም ከኔና ከቡድኔ ጋራ በጣም ይሰሩ ነበረ። ቅርብ ሰርተናል። ናቅፋን ገብቻለሁ፣ ከጀርባ ገብቻለሁ እና በእውነቱ አመራሩ በጣም ቅርብ ነበርኩ ማለት ነው። ብዙ ያው ከዛም በኋላ ብዙ ነገሮች ሆነዋል፣ ተከስተዋል። በብዙ መንገድ ተገናኝተናል። ግን ኤርትራ በዚህ ባልኳቸው ምክንያቶች በእውነቱ ውስጥ ነበር። ኢትዮጵያ እኔም ማምነው አሁንም የማምነው በየጊዜው ጽሁፌር የምትከታተሉ ሰዎች ታዩታላችሁ። አንድም ጊዜ ኢትዮጵያና ኤርትራ ለማለት እየቀፈፈኝ ነው ብለው የኢትዮጵያና ኤርትራ ህዝብ የሚለው ነገር እየቀፈፈኝ ነው የምናገረው፣ ትክክል አይደለም ነው ብለው። ኢትዮጵያ ማለት ኤርትራ ነች፣ ኤርትራ ማለት ኢትዮጵያ ነች። ዛሬ በአጋጣሚ ሆኖ በተለያየ ስህተቶችና በተለያዩ ችግሮች ምክንያት ሁለት መንግስት ቢኖረንም ህዝቡ አንድ ነው እና ዛሬ ብዙ ወጣቶች ይሳሳታሉ። ኤርትራዊ ይላሉ። ከኛ የበለጠ ከመሀል ሀገር ካለን የበለጠ ኢትዮጵያውያን ኤርትራ ውስጥ ነው ያለው። አንድ ጽሁፍ ጽፌ ያለው ኢትዮጵያዊነትን ያስተማሩን ኤርትራውያኖች ብዬ አንድ ጽሁፍ ጽፌ ያለው ረጅም ጽሁፍ።
በነገራችን ላይ ሻለቃ፣ ዛሬ ይሄንን የእርስዎን ሀሳብ የሚያጠናክር ነገር ፕሬዚደንት ኢሳያስ ተናግረዋል። የኢትዮጵያና የኤርትራ ህዝቦች ከዚህ በኋላ ሁለት ህዝቦች ናቸው ብሎ የሚያስብ እውነታውን ያልተረዳ ነው ብለዋል። የሚያጠናክር ይመስለኛል ይሄ የእርስዎን ሀሳብ።
እንዲያውም እኔ አንድ ጊዜ ሳናገረው የዛ ጊዜ አንተ ነበርም፣ ዛሬ አንተ ሳናገረው
ፕሮቶኮሉም ነዋ።
ፕሬዚደንት ኢሳያስ ሳናገራቸው ገና ሳይገቡ ነው ሳይገቡ ሳናገራቸው ያውም ሰዎች ባሉበት ነው፣ የእነሱ መሪዎች ባሉበት ነው ስንነጋገር፣ ካዥዋል በሆነ በጣም በተዝናናንበት ሁኔታ ነበረ። ስለ መለስ ጠየቅኳቸው። ይሄ መለስ አዲስ አበባ ከገባ እኮ እንዴት ነው ይሄ ሰውዬ ስል፣ አይ መለስ ጥሩ ሰው አይደለም ነው ያሉኝ። ያውም ጽሁፍ ላይ አቅርቤዋለሁ እንኳን በእውነቱ እሱ ኢትዮጵያ ሊያስተዳድር የሚችል አይደለም ብለው ነው የገለጹልኝ የዛ ጊዜ። እና ይሄ ታዲያ ከሆነ በመለስ ላይ እምነት ከሌለዎትና የእኛም ንቅናቄ ካልሰራ እና ወያኔ አዲስ አበባ ከገባ እንዴት ይሆናል? በጣም ከባድ ችግር ላይ ትወጥ ነው ኢትዮጵያ። ከዚህ ይልቅ ለምንድን ነው ኢሳያስ የኢፒኤልኤፍን የኢትዮጵያ መሪ ሆኖ የኢትዮጵያና የኤርትራ መሪ ሆኖ ለምን እንደዛ አይወጣም? ይሄ ከሆነ እኔና ጓደኞቼ ያለን ንቅናቄ ኢሳያስ ለኢትዮጵያ ፕሬዝዳንት ብለን እንትላለን አቋም እንይዛለን። ይሄን ንቅናቄያችን እናሰፋዋለን። ይሄ ሆነ እንደሆነ ኢትዮጵያና ኤርትራ መገነጣጠል አስፈልግም፣ ሁለቱንም አንድ ላይ ማድረግ ይቻላል የሚል ሐሳብ አቀረበላቸው ነው።
ውስጡን የሚናፈስ ነገር ነበር እንዲያውኑ እሱ የገለጹልኝ ነገር የሚጠቋቁ
ልክ ነው። ወደም ይሄን ደግሞ በጽሁፍ አስፈልጋለሁ ምክንያቱም ውሸት እንዳልሆነ ሰዎች ነበሩ የዛ ጊዜ ከኔ ከህን ስንነጋገር ሰዎች ነበሩ አስበውበት። ከዛ በኋላ አይ አሁን በጣም ዘግቷል፣ እኛ የተቋቋምነው ኤርትራን ነጻ ለማውጣት ነው። አሁን እንደገና የኢትዮጵያና ገቀተፍንበት የሌላ የተለየ አቋም ነው። ስንት ዓመት ሙሉ ትግል ያደረግነው በዚህ አንጻር ስላልሆነ ሊሰራ አይችልም አሉን እንጂ ያው ነገሩን ይህንን ብለን ነበር። ይህን ሁሉ ሀሳብ አቅርበን ነበረ። ያው ሳይሆን ቀርቶ ዛሬ ያለንበት ደረጃ ደረስን።
ሻለቃ እንግዲህ እርሶ የኤርትራን የዛሬ መሪዎች በደንብ አድርገው ያውቃሉ። ዛሬ ያለውን ግንኙነት በቅርብ የሚከታተሉ ሰዎች የሚገልጿቸው አንዳንድ እንደው የሚያንጸባርቋቸው ስጋቶች አሏቸው። ሻዕቢያ ኢትዮጵያን ለመበታተን የቆመ ኃይል ነበር ኤርትራን ለማስገንጠል ብቻ ሳይሆን የሚሉ አሉና በዛሬ ግንኙነቶችም ላይ ጥርጣሬ ያላቸው ሰዎች አሉ። ምንድን ነው የእርሶ ሀሳብ በዚህ ላይ?
ሊሆን አይችልማ። ምክንያቱም በደንብ ከተገነዘብነውና ጂኦፖለቲካውን ካየንና የኢትዮጵያና የኤርትራን ሁኔታ በደንብ ከተገነዘብነው አንዱ አላንዱ ሊኖር አይችልም። ኢትዮጵያን 90 ሚሊዮን ሕዝብ ሽብር ላይ ጥሎ ኤርትራ ለብቻ ሊኖር አይችልም። እንዲሁም ለኤርትራ የሚበጀው ጠንካራ ሰላማዊ አንድነት ያስጠበቀ ኢትዮጵያ ነች ለእነሱ የምትበጀው። ምክንያቱም ኢትዮጵያ ላይ ትርምስ ጠቅላላ ኤርትራ ነው የሚያበላሸው፣ ምንም ጥርጥር የለውም። ኤርትራ ላይ ያለ ብልሽት ኢትዮጵያንም በተወሰነ መልኩ ያደፈርሳል። ስለዚህ ሁለቱ አብረው ሊሄዱ የሚችሉ ናቸው እንጂ አንዱ አንዱ ረብሾ ሊኖሩ አይችሉም። ያየ ነው እስከዛሬ ድረስ።
ይህንን መሪዎቹ በጥልቀት ይገነዘባሉ። አሁን ያለውን ወደፊት የሚመጣውንም
በተለይ ደግሞ ይመስለኛል እና
ስለሚያውቋቸው
አብይን አላውቀውም፣ ነገር ግን በኤርትራ በኩል ያሉ
አሁን ኤርትራን ማለት ነው
በጣም እንጂ በጣም በጣም እኔ አሁን በቅርብ የማውቃቸው መሪዎቹ ብዙ መድረክ ላይ አሁን ዋሽንግተን ዲሲ መድረክ ላይ አውጥቻቸዋለሁ። እንደውም ጠርቼ እስቲ ይሄን የምትናገሩትን ነገር ሲተናገሩ ህዝብ ፊት ብዬ ህዝብ ፊት ቀርቦ ተናግረዋል። ምንም ምን ያልጠራጠራቸውም በዚህ የኢትዮጵያ አንድነት ለኢትዮጵያ ብለው ሳይሆን ለራሳቸው አንድነት ለራሳቸው ሰላም የግድ የኢትዮጵያን አንድነት ይፈልጋሉ። ይሄ የዋህነት ነው። ኢትዮጵያን መፈራረስ ይፈልጋሉ። ኢትዮጵያን አፈራርሰው ኤርትራ ልትኖር አትችልም።
አዎ፣ ለነገሩ ይህንኑ አሁን እርስዎ የሚነግሩኝን ነገር ገና ይሄ ለውጥ ከመምጣቱ በፊት ፕሬዚደንት ኢሳያስ ሲናገሩ ሰምቻለሁኝ። እኔ ራሳቸው ዋናው ነገር በሰው ውስጥ ያለው ጥርጣሬ እስካሁን ድረስ የነበረው አስተሳሰብ የሚፈጥረው ቅሬታ ስለሚንጸባረቅ ነው ያነሳውልዎት።
ልክ ነው፣ ልክ ነው።
ለመሆኑ ሻለቃ ዳዊት እርስዎ ከልምድም አኳያ ከዝግጅትም በብዙ መንገድ በጣም ብዙ ሀብት በውስጡ ያለ ሰው ነዎት፣ እንደሚገባኝ ከሆነ ለዚህ ለውጥ ብዙ ሊያበረክቱ የሚችሉ ሰው ነዎት እና ምን ሊያደርጉ ይችላሉ እርስዎ በግል እንደ ሻለቃ ዳዊት ወልደ ጊዮርጊስ?
ሻለቃ ዳዊት ወልደ ጊዮርጊስ ሸምግሏል። ሻለቃ ዳዊት ወልደ ጊዮርጊስ ሊያደርግ የሚችለው አሁን እንደምታውቀው የጥናት ማዕከል አቋቁም ያለውኝ እና ይሄ የጥናት ማዕከል የስትራቴጂክ ኤንድ ሴኩሪቲ ስታዲስ ነው። የአፍሪካ አፍሪካዊ የሆነ በአፍሪካዊ ስኮላርስ የሚደረግ ነው። በብዙዎቹ ቮለንቲርስ ነን አብዛኛዎቹ የምንሰራው ውስጥ እና ይህንን መምራትና በአፍሪካ ውስጥ ያለውን ስጋት ማንጸባረቅ ነው። የሴኩሪቲ ስጋት ማንጸባረቅ ነው። ይሄንን ማንጸባረቅና መምከር ነው። በተለይ ደግሞ አፍሪካ ቀንድ ላይ በቅርቡ አሁን የጻፍኩት ጽሁፍ የሳውዲ አረቢያና የኢራን ግጭት ምን ያህል ነው የአፍሪካ ቀንድ ላይ ሁኔታውን ሊያንጸባረቅ የሚችለው
የምንም ካለው ሁኔታ ጋር ተያይዘው ልክ ነው።
አዎ፣ እና የማይግሬሽን ጉዳይ እንነጋገራለን። ብዙ ነገሮችን እንነጋገራለን። አሁን ብዙ ቤዝስ እየተመሰረቱ ናቸው። ብዙ የውትድርና እየተመሰረቱ ናቸው። የጦር ሰፈሮች የቻይናው ስላለ፣ የግብጽ ስላለ፣ የቱርክ ስላለ፣ የካታር ስላለ፣ የሳውዲ አረቢያ ስላለ፣ የሩሲያ ስላለ፣ በጠቅላላ በሱዳን፣ በአሰብ፣ በጅቡቲ፣ በሶማሌ፣ በሞላ እዛ አካባቢ ይገኛሉ። በአሁኑ ጊዜ የአሜሪካን ትልቁ ጦር ሰፈር፣ የፈረንሳይ እና እነዚህ ሁሉ አሁን የሆነው የአፍሪካ ቀንድ ዘ ሞስት ሚሊተራይዝድ የሆነ በጣም ሚሊተሪ ካምፕ በብዛት የተሰማራበት በዓለም ውስጥ ነምበር ዋን ከካሽሚር ቀጥሎ ያለ አሁን እዚህ ነው። ስለዚህ ይሄንን ሁኔታ ወደ ሰላም ያመራል በእርግጠኛ ነኝ። ግን ይህን ሁኔታ በአንክሮ መመልከት ያስፈልጋል። ምክንያቱም እያንዳንዱ እዚህ ጦር ሰፈር አካባቢያችን የሚያቋቁመው ሁሉ አጀንዳ ይዞ ነው የሚመጣው። ይሄ አጀንዳ ምንድን ነው? የእያንዳንዳቸው አጀንዳ ከገንዘብ ከመስጠት ባሻገር ምንድን ነው አጀንዳቸው ብሎ መመርመር ተገቢ ነገር። ለዚህ ነው የኢትዮጵያና የኤርትራ መቀራረብ ምክንያቱም ኤርትራ ሰላም አጣ ኢትዮጵያ ሰላም ልታገኛ ትችልም ኢንቫይት ቨርሳ ሁለቱም ስለዚህ ይሄ ከሆነ ምንድነው ብሎ ያቀባቢ ያለውን እንቅስቃሴ በጥሞና እየመረመሩ ለሁለቱም የሚበጅ ፖሊሲ መከተል ይኖርባቸዋል ያንዱ መጥፋት ሌላው መጥፋት ነው ግን ቅድም ያነሳሁት አንድ ነገር እዛ ብዙ ጊዜ በተለምዶ የምንለው ኤርትራ ዳር እንላለን መሃል ሀገር እንላለን አዲስ አበባ ሸዋን እዛ ከባቢ መሃል ሀገር ወይም ሃይላንዱ መሃል ሀገር እንላለን በስልጣኔ በባህል በሃይማኖታችን መሰረት በኢትዮጵያ ህልውና ውስጥ በተጫወቱት ሚና ሲታይ መሃል ሀገር ኤርትራ ነች ሸዋ አይደለም ሸዋ በኋላ የመጣ ነው ስልጣኔያችን የሃይማኖት የባህል የቋንቋ የሁሉ ነገር የመጣው በዛ በኩል ነው ጦርነቶቻችን የመጡት በዛ በኩል ነው
እነ ደብረ ቢዘንን ጨምሮ ማለት ነው
ደብረ ቢዘን ያው እኔንም ካምፕ ጦር ሰራዊት ሆኜ ካምፑ ደብረ ቢዘን ስር ማህበር የምትባል ቦታ ነው ሁለት አመት መጀመሪያ ምክትል መቶ አለቃ ሆኜ የሄድኩት ደብረ ቢዘን ስር ነበር የሰፈርነውና ደብረ ቢዘን ስር ሆነን ከዛ ወታደሮችን የስፔሻል ፎርስ ነበር የምናሰለጥነው በሁለት ሁለት ጊዜ እንወጣ ነበር ያን ደብረ ቢዘን
አዱሊስን እንደዚህ የመሳሰሉ ሁሉ የስልጣኔ በር ነው ያ አካባቢ ለኢትዮጵያ
ትልቅ ሰለሞን ትልቅ
ታደርጉ እኔ በአጋጣሚ ብዙ ኤርትራውያን ጓደኞች አሉኝና እስካሁን ድረስ ሁለት ሀገሮች ከሆኑም በኋላ ኢትዮጵያን ሲጠሩ ኢትዮጵያ ይያሉ አልነበረም የሚጠሩት አሁን እርሶ ዳነሱ ትዛለኝ መሃል ሀገር ነው የሚሉት የናሳወሱኝ ሻለቃ እርሶ በኢትዮጵያ በኩል ኤርትራን ካስተዳደሩ ሰዎች ቀድም ከዘረዘሯቸውና ሌሎችም ያሉ ሰው ነዎት እንግዲህ በዚህ ሁኔታ ውስጥ አሁን ሊያበረክቱ ከሚችሉት ትልቅ ሀብት ጋር በተለይ በዚህ በጸጥታው ቀላል ጉዳይ አይደለም አሁን ያነሱት ከሱ ጋር እና ከሰላሙ ውጪ ኢትዮጵያ ከኤርትራ ኤርትራ ከኢትዮጵያ ምን ያገኛሉ ምን ይወራረሳሉ ምን ያተርፋሉ በቁሳዊም ይሁን በመንፈሳዊ መንገድ
አዎ ጥሩ ነው አንደኛ ስትራቴጂካዊ ነው አንደኛ መጀመሪያ መታሰለው ስትራቴጂካዊ ነው ከኢትዮጵያ የበለጠ ኤርትራ ስትራቴጂክ አቀማመጥ አላት ከባድ ሆነ የስትራቴጂክ አቀማመጥ አላት ከዛ አንፃር በኤርትራ በኩል የሚመጣ ግፊት ሁሉ የጸጥታ መደፍረስ ሁሉ በዛ በኩል የሚመጣ ከቀይ ባህር አሻግሮ ከየመን በጋልፉ በኩል
ባደን ባህረ ሰላጤ
በዛ በኩል የሚመጣው ሁሉ ነገር ኤርትራን የሚነካ ነገር ኢትዮጵያን የሚነካ ስለዚህ ነምበር 1 በጸጥታ አንፃር ሁለቱ ከተባበሩ ማንንም አይነካቸው እና የሁለቱ መተባበር አስል አንዱ ለአንዱ ለመሳሪያ አይሆንም ተባብረው ለመመከት ይችላሉ ለመከላከል ይችላሉ በህልውና አንፃር ያ አንድ ሁለተኛ በኢኮኖሚ ረገድ ያው ሪሊ ሁለቱ በኤርትራም በኩል ነው በኢትዮጵያም በኩል ብዙ ምርቶች አሉ በሁለቱም በኩል መደጋገፍ የሚችሉበት ኢትዮጵያ በእርሻ በኩል ብዙ ነገር አላት በኤርትራ በኩል ደግሞ ብዙ ኢንዱስትሪ ነገሮች አሉ እና ኤክስፖርት የሚያደርጉበት ቦታ ባለመኖሩ ይሆናል እንጂ ኢትዮጵያ ከውጭ ኤክስፖርት ከምታረግ አንዳንድ ቴክኒካል ነገሮች ኤርትራ የሚደረጉ አሉ። ኤርትራ በጣም በቴክኒካል ነገሮች በጣም ጎበዝ ናቸው። ያ ሰላም ይፈጠራል። ያ የኢኮኖሚ ልውውጥ ይፈጠራል። ሌላ ደግሞ የበለጠ የኢትዮጵያ ውስጥ ያለው የፖለቲካ ሁኔታ ኤርትራ ውስጥ ያለው የፖለቲካ ሁኔታ የተለያየ ሊሆን አይችልም ከእንግዲህ ወዲያ። አሁን ኤርትራ ውስጥ ባላቸው ችግር ምክንያት ብዙ ተጽዕኖ አለ። በንግግር ላይም ሆነ በጽሁፍም ላይ
ከነጻነት ጋር ከመብቶች ጋር የተያያዙ
ችግሮች አሉ። ይህን እናቃ ነገር ግን አሁን በሄድ መንገድ ሲከፈት ሁለቱ የተለያዩ ሊሆን አይችልም። ተፈጽሞ የግድ ሁለቱም አንድ አይነት ፖሊሲ ማንጸባረቅ አለባቸው። እስከ ዛሬ ድረስ የነበረው ምክንያት እንደምታውቀው ያው እስካሁን ስቴት ኦፍ ወር በጦርነት ላይ ተነበሩ ከኢትዮጵያ ላይ ባይዋጉም እንኳን በጦርነቱ ሁኔታ ላይ ስላሉ በዚህ ምክንያት አንዳንድ አዋጆችን ማወጅ ነበረብን ነው የተባለው ኤርትራ ውስጥ። ያ ሁኔታ ይህንን ፖሊሲ እንዲያቅዱና በተግባር እንዲያውሉ ያስገደዳቸው ሁኔታ ዛሬ የለም ማለት ነው። ያ ከሌለ በተቻለ መጠን ብዙ ነገሮች ክፍት ያደርጋሉ ነጻ ያደርጋሉ እና ህዝቡ ይተነፍሳል ማለት ነው። ህዝቡ ከተነፈሰና ነጻ ንቅናቄ ካለ ነጻ መነጋገር ካለ ሁለቱ አገሮች በጣም ዴቨሎፕ ያደርጋሉ በጣም ይለማሉ። በባህር በኩል ሆነ በኢንዱስትሪ በኩል ሆነ በእርሻ በኩል ሆነ በባህል በኩል ሆነ በሁሉም ነገር አብረው በመንፈስም በኩል ሪሊ መንፈሳቸው ይረጋል። ኢትዮጵያ ኤርትራ አብረው ያንን ቴንሽን መፍጠር ራሱ ትልቅ ችግር ፈጥሯል። በአሜሪካ ነገር እንደምታው ኤርትራኖች የሚሄዱ ቤተክርስቲያን የተለየ ነበር። አንድ ጓደኛ ነበር በቅርቡ ኤርትራዊ መሆንንም አላውቅም እሷ ትግርኛ ይናገራል የዛ ጊዜ አንጠይቅም አሁን ወታደር ነው ሞተ ሲሞት የተባረከው ኤርትራ ቤተክርስቲያን አሉ እንጂ ይህ ሰውዬ ያደገው ያገለገለው በውትድርና ሙያ ኢትዮጵያ ውስጥ ነው ኢትዮጵያዊ ሆኖ ነው። ዛሬ ሲሞት እንዴት አድርጋችሁ ኤርትራዊ ታደርጉታል ወይ ደግሞ ኤርትራና ኢትዮጵያ ለምን እንለያያለን በሚል ነገር ተሟገትኩኝ ከሰዎች ጋር እና ያ ሁሉ ቴንሽን አይኖርም ዛሬ በሰርግም ሆነ በባህልም ሆነ በቤተክርስቲያንም ሆነ በሁሉም አካባቢ አንድ ላይ መኖር እንችላለን። ይሄንን ውጥረት አንጎላችን ያለው ውጥረት ትልቅ ሸክም እናራግፋለን።
ሻለቃ መቼም እርሶ ቅድም እንደገለጹልኝ ከፕሬዚዳንት ኢሳያስ ጋር ቀደም ሲል አንተ አንተ እየተባባላችሁ ስታወሩ የነበሩ ሰዎች በቅርብ ከጀርባም ሆነ በግልጽ ትነጋገሩ ትሰሩ የነበራችሁ ሰዎች ናችሁ። ከዚህ ከመብቶች ሁኔታ ጋር በተያያዘ ከነጻነት ሁኔታ ጋር በተያያዘ ፕሬዚዳንት ኢሳያስ እጅግ አምባገነን አይረን ፊስት የሆኑ ሰው ናቸው በሀገራቸው ህዝብ ላይ እየተባለ ነው የሚነገረውና እርሶ የሚያውቋቸውን ያህል በግል ፕሬዚዳንቱን ልቦናቸው እርሶ ለሚሉት መከፈት ለነጻነት ለመብቶች መከበር ክፍት ነው ዝግጁ ይሆናሉ ብለው ያስባሉ?
አዎ ይመስለኛል። እኔ ለፕሬዚዳንት ኢሳያስ ጠበቃ ለመሆን አልችልም። የኤርትራ ህዝብ የሚፈርጃቸው ነገር ግን ከውጭ ከምናየውና በግልም ተገናኝተን ካየነው ከፋራሾችም ጋር ከብዙ ኃላፊዎች ጋር ብዙ ጊዜ አግኝቻቸዋለሁ። ከዚህ አንጻር ሳይ መለወጥ ያለበት ሁኔታ ነው። ይህን ይዞ መራመድ አይቻልም። ቅድም እንዳልኩት ዋና ምክንያት የተሰጠው ኢትዮጵያ ጦርነት አውጃብናለች፣ ኤኒታይም መታ ልትወጋን ትችላለች በሚል ስለዚህ የስቴት ኦፍ ኢመርጀንሲ አዋጅ
መታወቻለች ጊዜ የጦር ሁኔታ ማለት ነው።
አዎ እንደ ስለሆነ በዛ ምክንያት ሁኔታውን ነጻ ካረግነው ልንጠቃ ስለምንችል የሚል ምክንያት ነው የተሰጠው እና ያ ምክንያት ከሆነ ያ ምክንያት አሁን አይኖርም።
ይሄ ከአጠቃላይ ግምገማና ከጤናማ አመለካከት የሚነሳ አስተያየት ነው እየሰጡ ያሉት። እኔ ግን እየጠየቅኩት ያለሁት እርስዎ በቅርብ ያውቋቸዋልና ፕሬዚደንት ኢሳያስም ከወጣትነት እድሜያችሁ ጀምሮ ማለት ነው ትተዋወቃላችሁ፣ ምናልባት ከሰላሳ ዓመት ላላነሰ ጊዜ ትተዋወቃላችሁና ልቦናቸው ቅርብ ነው ወይ ለእንደዚህ አይነት መከፈት?
በጣም አሁን እኔ ስንተዋወቅ አሁን ለምሳሌ ማቅፋ የሚጀና አንድ ጊዜ ያው በዛ ጊዜ ማቅፋ ሄድኩኝ ጊዜ ከጀርባ እኔ እዛ ጊዜ ተገልጣዎች እያልኩ ነው ስሄድ እንኳን ናቅፋ ስገባ ወዳጆቼ ትገደላለህ፣ ኧረ እንዴት ትገባለህ ስልኝ እሱ ደፍሮ ና አለኝ እና እዛ ነው የምንነጋገር ይህንን የኢትዮጵያን ሁኔታ እንጂ እዚህ ና ስለኝ እኔ በጣም ፈርቼም ነበር። ግን ጓደኞች የበለጠ እኔ ፈርተው ነበረ። እኔ ኦን ዲ አዘር ሳይድ ሆኜ የኢትዮጵያ አንድነት እያልኩ ተገልጣዎች እያልኩ የማወግዛቸው የወጋኋቸው ሰዎች አሁን እንወያይ ብለውኝ በጀርባ በር ሲጠሩኝ ትንሽ ሰግቼ ነበርና ግን ገባው የመጣይም ጠረብር ገባው በሚገባ ነው። በዛ ጊዜ እንኳን ናቅፋ ውስጥ ገብተን በምናያቸው ጊዜ ሰዓሊ ናቸው፣ ሰውዩ ሰዓሊ ናቸው፣ አንባቢ ናቸው። እኔ እንኳን ሳይሆን ጓደኞቻቸው እንኳን በቅርብ ያሉ ፈጽሞ በወዳጅነት ነው የሚያዋቸው እንጂ እንደዚህ በፍርሃት አያዋቸው ነበር። በሜዳ ላይ ጴጥሮስ ሰለሞን የታሰሩት እነዚህ ሁሉም የሚያዋቸው እንደ ጓደኛ ነው። አንተ አንቺ እየተባባሉ ነበር ጋር የሚኖሩት እና
በኋላ ግን የሆነውን ነገር ሁሉ እናውቃለን።
አዎ እናውቃለን። በኋላ እማ አንዳንድ ጊዜ ለም ይሄው ነው በሄዱታችን ያየ ነው። ሰለሞን አንተም ታውቃለህ፣ ብዙ ሰዎች በዛ ደረጃ እናውቃቸውና እዛ ቦታ ላይ ሲደርሱ ይለወጣሉ። ምንድን ነው የሚለውጣቸው የሚል ብዙ ተጽፏል፣ ብዙ ተነግሯል። አናውቅም እንግዲህ ሲደረስበት ብቻ ነው የሚታወቀው እንዴት አውሬ እንደሚያደርግ አንዳንድ ነገር አላት። ስለዚህ እንደዛ ነበረ፣ ታጋሜ እንደዛ ነበረ። እነዚህ አሁን ፖል ቢያ ዛሬ 40ኛ ዓመቱን እንደገና ሊመረጥ በ86 ዓመቱ እንደገና ሊመረጥ ብሎ ትናንትና እንደገና አወጀ በ85 ዓመቱ በ85 ዓመቱ አባትና ልጅ
እዛው
ዓመት በላይ
ቅርቦ ያሉት የሚቀጥለው በር ያሉት ሙጋቤ ተገብተው እስኪወርዱ ድረስ
በ91 ዓመቱ ወጣ።
እንዴት አይነት ሰው ነበሩ?
ሳይኮሎጂያቸውን አላውቅም። ነገር ግን ዛሬ ያየሁት መድረኩ ላይ ኢሞሽናል የሆነ በቀደመታም ዛሬም እንደዛ አይቼው አላውቅም። ሲስቅ እዛ አስመራ ሆኖ ሳቁ ሲንሲር ሳቅ ለመጀመሪያ ጊዜ እንደዛ ያየሁት
ሁሉም ሰው ነው የሚያስተዋለው።
ዛሬ ደግሞ ሊያለቀስ ትንሽ ነበረ። በአንድ ሞመንት ነበር እዛ ስቴጁ ላይ አንድ ሴትዮ ወጥታ እያለቀሰች አንድ ህፃን ማጨሻ አንድ ነገር ስጥላ ፕሮግራም ውስጥ የሄደ ነገር አደረገች እና ታለቀስ ነበር ወጥታ። እሱ የዛ ጊዜ ትንሽ ስሜታዊ መሆኑ በጣም ያስታውቅ ነበረ። ሂውመን ቢይንግ ነው። ፖለቲካ ትንሽ እንግዲህ የመኖርና ያለመኖር ጉዳይ ሆነና የእያንዳንዱ ሰው አያያዝ ይለዋወጣል። ግን ኤርትራ ህዝብ የሚፈርጀው እኛ አይደለንም። እኛ ግን ዛሬ ማየት ያለብን ከኢትዮጵያም ጥቅም አንጻር ከኤርትራ ህዝብም አንጻር ትክክል ነው ዛሬ የተሰራው ነው። ወደኋላ መለስ ብለን አሁን ያንን ቃኝተን እሱም ራሱ ተናገረ ዛሬ ከኋላ ስህተቶች ተሰርተዋል፣ አሁን ካቻፍ ማድረግ አለብን፣ ያንን እንክታለን አለ
እንክታለን አለ። ምን ማለት ነው? ምን ማለት ነው ሻለቃ? መቼም ወደ ኋላ ተመልሰን አኔ አናንሳ ቢባልም እኔ ጋዜጠኛ ነኝ፣ ማንሳቴን አልተውም። ባለፉት 40 ዓመታት ብዙ ደም ፈሷል፣ ብዙ ቤት ፈርሷል፣ ብዙ ንብረት ወድሟል። የሁለቱ ህዝቦች ሞራል በምን አይነት ሁኔታ እንደደቀቀ ከእርሶ በላይ የሚያውቅ የለም ሻለቃ። እና አሁን ካሉት መሪዎች ምናልባት ዶክተር አብይ በቅርብ ያሉ ሁኔታዎችን ባለፉ 25 አመታት ያሉ ሁኔታዎችን ሊሆን ይችላል የታዘቡትና የተሳተፉት። ነገር ግን በዚህ ሁኔታ ውስጥ ብዙ ህመም ደርሷል በሁለቱ ሀገሮች ህዝቦች በአካልም በመንፈስም በንብረትም በብዙ ነገር። ይሄ ነገር እንዴት ነው የሚታከመው? ካሁን በኋላ ዝም ብለን እንርሳው ነው የሚባለው? እንርሳው ቢባልስ ይረሳል? ቁጥር ብቻ አይደለም። እያንዳንዱ ቤት ገብተን ካየን እያንዳንዱ ቤት ውስጥ የመረረ ሀዘን ነው የተተከለው። ከትውልድ እድገት ወይም ዲሞግራፊም አኳያ ስንመለከተው ብዙ ጫና የነበራቸው ሁኔታዎች ናቸው የተፈጠሩትና እንዴት ነው ማከም የሚቻለው? እንዴት ነው መካስ የሚቻለው? ይሄንን ሁኔታ ሸለቀዳው
ልክ ነው ትክክል ጥያቄ ነው። ነገር ግን ከኔ የበለጠ በህይወት ያለ ከኔ የበለጠ ለኤርትራ የተከፈለውን መስዋዕትነት የሚያጨለ
እውነት ነው
አውቃለሁ።
ለዚህ ነው ማነሳለች ደርሶ
ጀመር ጀምሮ እስከ ዛሬ አውቃለሁ። ስንት ህዝብ እንደተሰቃየ፣ ስንት ህዝብ እንደተሰደደ፣ እንደ ሞተው የሞተው የኛ ወታደር እንኳን የማይከበርበት ሞቶ እንኳን ከሞተ በኋላ የማይከበርበት ነው። አጥንቱ እያንዳንዱ ኤርትራ ሜዳ ላይ ተከፍታለች። ደሙ እዛ ፈሷል። ቆስሎ የነበረው ተገፍቶ ወጥቷል ከዛ ሀገር።
አዎ በደሉ በሁለቱም በኩል ነው። በነገራችን ላይ በህዝብ ደረጃ ነው የማየውና በሁለቱም ህዝቦች ላይ ያለ በደል ነውና ምንድን ነው የሚደረገው ይሄንን ለማከምና እንዲጠግግ ለማድረግ?
ሂሊንግ ፕሮሰስ ነው ይሄ። መቼ ታሪካችን የማምን ሁሉም እኮ ነው ሰለሞን። ይሄ እኮ በኤርትራና በኢትዮጵያ ብቻ እኮ አይደለም፣ በእንትኑ በወያኔና በሌላው ኢትዮጵያ ህዝቦች የተደረገው። ማን ነው የሚያክመው? እንዴት ነው ያቁስል የሚጠፋው?
አዎ ሁሉም ነው የሚመለከተው። ልክ ነው። የሰላም የእርቅ ጉዳይ ሲባል መነሳቱ አይቀርም ይሄ ነገር።
አዎ እንግዲህ እኔ መቼም ማምነው በምንድን ነው በእርቅና በፍቅር የሚባል ነገር፣ በተለይ በሀገራችን በተመለከተም እኔ መናገር የምችለው እርቅና ፍቅር የሚባል ነገር ለስብከት ይመቻል፣ ለመናገር ይመቻል። አላማችን እሱ ነው። ነገር ግን ህግ የበላይነት ነው። ህግ በጀስትስ ህግ በሲተረጎም ያ ህጉ በምን አይነት አስታራቂ መንገድ ይተርጎም ነው እንጂ ፍትህ የሌለበት ሁኔታ እርቅ ሊኖር አይችልም። በእንደዚህ ያለ አሁን በጠቀስካቸው አይነት ጭካኔ ስራዎች ላይ ሊሆን አይችልም። ፍትህ በተወሰነ መልኩ መታየት አለበት። ፍትህ የማይታይበት ቦታ ሊረሳ አይችልም። ምንም ጊዜ መርሳት አይቻልም። ይቅርታ ማድረግም ትክክል አይሆንም። ፍቅር ዝም ብሎ እኮ አይመጣም። ተወቃቅሶ ተሰዳድበ ያጠፋው ተቀጥቶ ነው ከዛ በኋላ ፍቅር የሚመጣው እንጂ
ማሻር
መካከልህ እያለ አንተን ገሎ አንተን አቁስሎ አንተን ንብረትን ወስዶ እንደገና እንታረቅ ብሎ መቀመጥ አይቻልም። ያ መታረም አለበት። መጀመሪያ ለእርቅ የሚያስማማ ሁኔታ መፈጠር አለበት። ስለዚህ ኢትዮጵያ የምናየው እንደዛ ነው። በኤርትራና በኢትዮጵያ መካከል ያለውን ሁኔታ በመንግስታት ደረጃ ነው እንጂ በህዝብ መካከል የለም። እኔ 30 ዓመት ሙሉ ውጊያ ሲካሄድ ኤርትራ ውስጥ የኤርትራ ህዝብና የኢትዮጵያ ህዝብ አልተዋጋም። የተዋጋው ሁለት ፎርስስ ናቸው። የአንድነት ኃይሎች ወታደሩ፣ የአንድነት ኃይሎች እኛ እና የተገንጣይ ኃይሎች የተዋጋ ነው። ያ ሁሉ ውጊያ እየተካሄደ በእያንዳንዱ የኤርትራ ከተማ ብትሄድ ህዝቡ በሰላም ይኖራል፣ ተጋብቶ ተዋልዶ በሰርግ በተስካር በለቅሶ። በዛም ጊዜ በለቅሶ ላይ የምታየው ምንድነው ሰለሞን? ለቅሶ ላይ የምታየው ከነጻነት በኋላ እስከ ነጻነት ድረስ ከነጻነትም በኋላ ስንት ዓመት ቆይቶ ለቅሶ ላይ በግንባር ቀደም የሚታየው አስከሬኑ አይደለም፣ የኢትዮጵያ ባንዲራ ነው የሚታየው። እኔ ኤርትራ ውስጥ ነው የምልህ ነው። ኢትዮጵያዊነትን አስተማሩን የምልህ ለዚህ ነው የጣርኩ እዛ። ኢትዮጵያዊነትን ያስተማሩን የምልህ ኢትዮጵያ ውስጥ እንደሚታየው አይደለም ኤርትራ ውስጥ የሚታየው። ኤርትራ ውስጥ ሲሞት ሰው በሰርግ የኢትዮጵያ ባንዲራ በየቤቱ የሌለው አንድ ሰው ያለ አልነበረም። አንድ ሰው። ምክንያቱም የሰርግ ልጅ ያስፈልጋል፣ የለቅሶ ልጅ ያስፈልጋል፣ የበዓል ቀን ያስፈልጋል። በራፉ ላይ ሰቅሎ ነው
በየቀኑ እንኳን ያስታውሳሉ ሻለቃ። ከጧቱ 12 ሰዓት ላይ ባንዲራ ሲሰቀልና ከምሽቱ 12 ሰዓት ላይ ባንዲራ ሲወርድ በልዩ ክብር ነው። ሁሉም ሰው ቆሞ ነው የሚያወጣውና የሚያወርደው። ማንም መንገደኛ ሁሉ ቆሞ ነው። ይሄ ልክ ነው።
አሁን አንድ ቻፕተር መጽሐፍ ላይ ያልኩት ኢትዮጵያዊነትን ያስተማርን ምን ጀነራል መስፍን ገብረቃልን ታውቃለህ?
አዎ
ጀነራል መስፍን ገብረቃል በጣም ጀግና ወታደር ነው፣ ጀግና ኦፊሰር ነው። አሁን ለንደን ያለው በጣም ሜጀር ጀነራል ሆኖ የወጣው በህግ ምሩቅ ነው። አሁን ፒኤችዲን አግኝቶ ሪሊ በኪንግስ ኮሌጅ ያስተምራል። አባቱ ደጃማች ገብረቃል ይባላሉ። የሰቲትና ጋሽ አውራጃ አስተዳዳሪ ነበሩ፣ የኩናማ አካባቢ ያለ ባረንቱ ላይ ሆነው እና በዛን ጊዜ ነው የማውቃቸው፣ እንደ አባቴ ነው የማውቃቸው የማያቸው እና በጣም እንትን ነበሩ። እሳቸው ሞተዋል እና በቅርቡ መጽሐፌን በማዘጋጅበት ጊዜ መስፍን ገብረቃል ዳያሪያቸውን ሰጠኝ። አንተ ተመልከተ ጻፈው አለ። ዳያሪያቸው በእጃቸው የጻፉትን ነው። በአምስት ዓመት አርበኝነት ጊዜ እሳቸው ኤርትራዊ ናቸው፣ የአንሰባ ናቸው፣ የሀማሴን ሰው ናቸው። ትውልዳቸው፣ ኑሯቸው፣ ባለቤታቸው፣ ሚስታቸው፣ ዘራቸው ሙላ የዛ አካባቢ ናቸው። በአምስት ዓመት ጦርነት ጊዜ እሳቸው እኔ ከሊቢያኖች ጋር ነበር ይዟቸው ነበር ከዛ አምልጠው ከጣሊያንም አምልጠው ትግራይ ሄደው መዋጋት ፈልጋል 50 ወታደር ይዘው ሄዱ 50 ኤርትራውያኖች ይዘው እና ራስዩም አይ እኔ ጦርነቱ በቃ ጀምስተነ ሲሉ እንዴት አርጎል ይፈጣሉ እንዴት አርጎል ይፈጣሉ ወታደሮች አሉ እኮ እኔ 50 አለኝ ሌላስ ደግሞ ሰዎች አሉ ብዙ ወታደሮች ይዘው ይመጣሉ እንረዳውታለን ሲሏቸው አይ ብለው እሳቸው ከሀገር ሲወጡ ደጃማች ገብረቃል እና ጓደኞቻቸው 800 ወታደር ይዘው አርማጭሆ ገብተው አርማጭሆ ከራስ ምሩግና ከሌሎችም ጀግኖች ጋር 5 አመት የተዋጉ ሰው ናቸው። ኤርትራውያኖች ነው ኤርትራውያኑ ወታደሮች ይዘው ሄደው ከኤርትራ ድረስ ዘምተው ነው ለኢትዮጵያ አንድነት የተዋጉ። እኔም አቀውን ነው የምናገረው ይህ አማራቃቸው ደግሞ ስንት አሉ። ስለዚህ ነው ሪሊ ኢትዮጵያና ኤርትራ አንድ ና ሁለት መንግስት ምንም አይደለም። ዋናው ነገር ሁለት መንግስት አሁንም እኮ ኢትዮጵያ ውስጥ ያለው የፌዴራልሽን ብለው መንግስታት ማለት መንግስታት ነው ያለው ኢትዮጵያ ውስጥ። የኦሮሞ መንግስት ነው ፕሬዚዳንት ነው የሚባለው
ሁሉም ስቴቶች ናቸው
መንግስታት ፕሬዚዳንት ነው የሚባለው መንግስታት ናቸው እነሱ። ስለዚህ ትንሽ ለየት ያለ መንግስት ነው ይሄ። ያው እንደ መንግስት እንጠራው ዋናው ህዝቡ አንድ ይሁን ነው። ህዝቡ አንድ ከሆነ ለሁላችንም ይበጃል። የፖለቲካ ሲስተም መለያት ምንም አይደለም። ኮመን የሆነ አጀንዳ ኮመን የሆነ የፎረን ፖሊሲ ኮመን የሆነ የኢኮኖሚ አጀንዳ ይዘን ብንራመድ እናሸንፋለን ነው ለማለት ነው። እና ፍቅርና እንትን ያሸንፋል። ነገር ግን ቅድም እንዳልኩት ከፍቅርና ከሁን በላይ ደግሞ ህግ አስፈላጊ ነው። ግን ለማናቸውም ኤርትራና ኢትዮጵያን የሚለያይ ኃይል የለም ሲሉ እውነት ነው። እና አሁን አንተ ብዙ ኤርትራ ጎዳጆች ይኖርሃል። እውነቱ ያንተና የእነሱ ግንኙነት አልፈረሰም፣ ፈርሷል፣ አልፈረሰም።
በጭራሽ
ጎዳጆቻችን ጎዳጆቻችን ናቸው። ስለዚህ ይሄን በህዝቡ መካከል ያለው እንደሱ ነው። ነብዩ ለፈለፉ
ሻለቃ ዳዊት ገና ወደፊት የተመላለስኩኝ ስለ ሁለቱ ሀገሮች ግንኙነት በኢትዮጵያም ውስጥ ስላለ ሁኔታ ብዙ ትንታኔዎች እየጠይቆታለሁኝ ብዙ ታሪካዊ ዳራዎችን ያጫውቱኛል አድማጮቻችን ያካፍሉልኛል። ዛሬ እንደው ድንገት ደውዬ ነው ይሄንን ሁሉ ቁም ነገር ያጫውቱኝ። እጅግ በጣም አርግ ያመሰግናለሁ። እግዚአብሔር ያክብርልኝ ሻለቃ ዳዊት ወልደ ጊዮርጊስ ደናምሹ።
አቤት ሰለሞን አባተ በጣም እግዚአብሔር ይስጥልኝ። እኔም ለመተንፈስ ድል ሰጠኝ ዛሬ እግዚአብሔር ስሜት ይዞ ነበር ለመተንፈስ ድል ሰጠኝ በድንገት ደውለው እግዚአብሔር ይስጥልኝ።
አሜን ደህና ምሽት ሰለቃ።